ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ጥር 18 2014 ዓ.ም ነው። አብራችሁን ካመሻችሁ ቀጣዮቹን ጉዳዮች እናጋራችኋለን።
እንትና ወደ ጀመረ ጦርነት እንትና ሙሉ ቀን ሲካሄድ ነው የቆየው። አሁንም ድረስ አልቆም ጦርነቱ።
የትግራይ ኃይሎች በአፋር ክልል አባላ በተባለ ስፍራ ጥቃት መክፈታቸውን ተከትሎ ነዋሪዎች ከቤት ንብረታቸው እየተፈናቀሉ መሆኑን ተናግረዋል። የተወሰኑትን ምስክርነት ቆየት ብለን አዳምጣለን።
የኢትዮጵያ ስነ ሶስት ብር ብቻ ነው ይዤ የመጣው። ስለዚህ ከትልቅ ደረጃ አምሰራ አይነበት ገና ተጀሮ ከሶስት መነሳት ነበረ።
አሁን ደግሞ የሰማነው ዳዊት ድሪምስ በሚል መጠሪያ የሚታወቀውን ወጣቱን የግል ክህሎት አሰልጣኝ ነው። ከወጣቶች ንቃትና በጎ ተነሳሽነት ጋር የተያያዙ ሀሳቦችን ቆየት ብሎ ያጋረናል። እነዚህና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታሙ ስዩም ይመራለው። ኤልያስ አስማረ ደግሞ የድምፅና ምስል ምህንድስናውን ይከውናል። ሲሳይ የተሾመ ደግሞ በምስል ቅንብሩ አብረን ይቆያል። አስቀድመን አጫጭር የዓለም ዜናዎችን እንስማ። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። በካሜሩን የአፍሪካ ዋንጫ ግጥሚያ እየተካሄደበት በነበረበት የእግር ኳስ ሜዳ በተፈጠረ መረጋገጥ የሰው ህይወት ማለፉን ተከትሎ ካሜሩንና የአፍሪካ የእግር ኳስ ኮንፌዴሬሽን ምርመራ እንዲካሄድ አዘዋል። በእግር ኳስ ሜዳው መረጋገጥ የተፈጠረው በካሜሩንና ኮሞሮስ መካከል ሊካሄድ የነበረውን ጨዋታ ለመመልከት ኦሊምቤ ወደ ተሰኘው የእግር ኳስ ሜዳ ይገቡ የነበሩ ተመልካቾች ለጥበቃ የተሰማሩትን ፖሊሶች አልፈው ለመግባት ሲሞክሩ ሲሆን የካሜሩን ባለስልጣናት እንዳሉት 6 ሰዎች ወዲያው ለሞት ሲዳረጉ 2 ወደ ሆስፒታል በመወሰድ ላይ ያሉ ህይወታቸው አልፏል። 38 ሰዎች ደግሞ ለጉዳት ተዳርገዋል። ይህ በእንዲህ እንዳለ የአፍሪካ እግር ኳስ ኮንፌዴሬሽን በያውንዴ ኦሊምፒክ ስታዲየም የሚካሄዱ የአፍሪካ ዋንጫ ጨዋታዎች እንዲሰረዙ ትላንት ውሳኔ አስተላልፏል። ውሳኔው የተላለፈው ኮንፌዴሬሽኑ ከሚፈቅደው በላይ ደጋፊዎች ወደ ስታዲየሙ በመግባታቸው መሆኑም ተገልጿል። ጨዋታው ሊካሄድበት የነበረው የእግር ኳስ ሜዳ 40,000 ሰዎችን የሚያዝ አቅም ያለው ሲሆን ባለስልጣናት እንደሚሉት ሰኞ ዕለት የነበረውን ጨዋታ ለመመልከት ወደ 57,000 የሚጠጉ ሰዎች ተገኝተው ነበር። በዩጋንዳ በኮቪድ-19 ምክንያት ለሁለት ዓመት ተጥሎ የቆየው ሰዓት እላፊ ሰኞ ዕለት ተነስቷል። መጠጥ ቤቶችና ምሽት ቤቶችም ስራ እንዲጀምሩ ፈቃድ ተሰጥቷል። በውሳኔው የተደሰቱ በርካታ ሰዎች በዓለም ላይ ከተጣሉ ክልከላዎች ሁሉ ረጅም ጊዜ ያስቆጠረው የዩጋንዳ ክልከላ በመነሳቱ ደስታቸውን ሲገልጹ ታይተዋል። በዩጋንዳ 3,500 የሚሆኑ ሰዎችን ለሞት የዳረገው የኮሮና ቫይረስ ስርጭትን ለመቆጣጠር የምሽት ሰዓት እላፊው እንደ አውሮፓውያን አቆጣጠር በመጋቢት ወር 2020 ዓ.ም ከታወጀ ወዲህ የንግድ ተቋማት ከምሽቱ 1 ሰዓት ላይ ይዘጋሉ፣ መኪናዎችም በመንገድ ላይ መንቀሳቀስ አይችሉም ነበር። መንግስት የሰዓት እላፊውን ቢያነሳም ወደ ማንኛውም ምግብ ቤት ሆነ መጠጥ ቤት ሲገባ የፊት ጭንብል የማድረግና የክትባት ካርድ የማሳየት ግዴታ ግን እንደሚቀጥል አስታውቋል። በአፍጋኒስታን የሚታየው ሰብአዊ ቀውስ ዙሪያ ለመወያየት ኖርዌይ በዚህ ሳምንት በታሊባን በአፍጋን መንግስታዊ ያልሆኑ ድርጅቶችና ምዕራባዊ ዲፕሎማቶች መካከል ያካሄደችው ውይይት ጥልቅና ከልብ የመነጨ ነው ሲሉ የኖርዌይ ጠቅላይ ሚኒስትር ጆናስ ጋር ስቶር ተናግረዋል። በኖርዌይ ኦስሎ ከተማ የተካሄደው ዝግ ስብሰባ ትምህርት፣ የአፍጋኒስታን ሴቶች፣ ሰብአዊ እርዳታ፣ የታሊባን ተቀባይነትና ሌሎች ሰፊ ጉዳዮች ተነስተውበታል። ሆኖም ኖርዌይ 3 ቀን በፈጀው ውይይት ላይ ከነሐሴ ወር ጀምሮ ስልጣን የተቆጣጠረው እስላማዊው ታሊባን እንዲሳተፍ ማድረጓ በተለይ በአፍጋን የመብት ተከራካሪዎች ተቃውሞ ገጥሞታል። በውጭ ጉዳይ ሚኒስትር አሚር ካህን ሙጢቅ የተመራው የታሊባን ተወካዮች ሴቶችን ጨምሮ ከአፍጋን መንግስታዊ ያልሆኑ ድርጅቶች ጋር የተገናኙ ሲሆን ከዩናይትድ ስቴትስ፣ አውሮፓ ህብረት፣ እንግሊዝ፣ ፈረንሳይ፣ ጣሊያን፣ የተባበሩት መንግስታት ድርጅት እና አዘጋጇ ኖርዌይ ዲፕሎማቶች ጋር ውይይት አድርገዋል። የታሊባን መንግስት እስካሁን በየትኛውም ሀገር ተቀባይነት ባያገኝም ሙታቂ ሰኞ ዕለት ለጋዜጠኞች በሰጡት መግለጫ መንግስታቸው ከአፍጋንና የምዕራብ ሀገራት ተወካዮች ጋር ያካሄዱት ስብሰባ የተሳካ እንደነበር ተናግረዋል። ኮቪድ-19 ወረርሽኝ ህገወጥ የሰዎች ዝውውርን አባብሷል ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በየአመቱ የሚያወጣው ሪፖርት አስታውቋል። በሪፖርቱ ውስጥ መልእክታቸውን ያካተቱት የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የዚህ አመቱ ህገወጥ የሰዎች ዝውውር ሪፖርት እንደ ኮቪድ-19 ወረርሽኝና የአየር ንብረት ለውጥ ያሉ ዓለም አቀፍ ቀውሶች በተለይ በሌሎች ተግባራት ግፍ የደረሰባቸው ሰዎች ላይ የበለጠ ጉዳት እንደሚያደርስ ያሳየ ነው ብለዋል። አክለውም ህገወጥ የሰዎች ዝውውርን ለመክታት ሌሎች ሀገራት ከዩናይትድ ስቴትስ ጋር እንዲተባበሩ ጥሪ አቀርበዋል። አድማጮች ለሰዓቱ ያስናቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስምንሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ።
አመሰግናለሁ ስመኝሽ። በመከታተል ላይ ያላችሁት አድማጮቻችን ጋርቢና ቪኦኤ ወጣቶች ላይ የሚያተኩረውን የአሜሪካ ድምጽ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ አመሰግናለን። ወደ ቀዳሚው ዘገባ እንሻገር። የህወሓት ታጣቂዎች በአፋር አባላና አካባቢው አጠናክረው በቀጠሉት ጥቃት ምክንያት የሚፈናቀሉ ሰዎች ቁጥር እየጨመረ መምጣቱን አስተያየታቸውን ለአሜሪካ ድምጽ የሰጡ ነዋሪዎች ገልጸዋል። ተፈናቃዮችን ይዘው በመንቀሳቀስ ላይ በነበሩ ሶስት ተሽከርካሪዎች ላይ የህወሓት ኃይሎች ሰነዘሯቸው በተባሉ ጥቃቶችም የሞትና አካል ጉዳት ደርሷል ሲሉ በአካባቢው የሚኖሩ ነዋሪዎች በትናንትናው ዕለት ለአሜሪካ ድምጽ ገልጸዋል። ተፈናቃዮቹ የሚገኙበት ሁኔታ ማሳሳቢ በመሆኑ መንግስት አስፈላጊውን እገዛ እንዲያደርግላቸው ጠይቀዋል። ህወሓት ትናንት አውጣ በተባለው መግለጫ በአፋር ክልል ፕሬዚደንት ላይ ልዩ ፖሊስና በኤርትራ መንግስት ይደገፋል ባለው የቀይ ባህር አፋር ኃይል ላይ ከትናንት ማለዳ ጀምሮ ጥቃት መክፈቱን አስታውቋል። መስፍን አራጊ ዝርዝሩን ነግረናል።
የድምጻቸውን መቀረጽ ተስማምተው ስማቸውን ከመጥቀስ የተቆጠቡ የአካባቢው ነዋሪ ለአሜሪካ ድምጽ እንዳስታወቁት
ትናንትና ወዲያ የጀመረ ጦርነት ትናንትና ሙሉ ቀን ሲካሄድ ነው የቆየው። አሁንም ድረስ አልቆም ጦርነቱ። አካባቢው ላይ ኃይለኛ ከባድ ጦርነት እየተካሄደ ነው ያለው። ጁንታ ሌላ አካባቢዎች ላይ አስፈሮ የነበረውን ኃይል ሁሉ ሰብስቦ አምጥቶ መጀመሪያ በዓለና መጋለብ የምትባል ከተማ ከሩቅ ቦታ በከባድ መሳሪያ ደብድበዋል። ሴቶች፣ ህጻናትና አዛውንቶች መፈናቀል ያልቻሉትን የህብረተሰብ ክፍሎች ከጨፈጨፈ በኋላ አካባቢውን ተቆጣጠሮ ወደፊት እየገሰገሰ ነው።
የባህላው ጦርነት በአፋር ታጣቂዎችና በኤርትራውያን አጋሮቻቸው የተቀሰቀሰ ነው ሲሉ የሚከሱት የህወሓት ቃል አቀባዩ ጌታቸው ረዳ በትዊተር ገጻቸው ወደ ትግራይ ክልል ሊገቡ የነበሩና ሰብአዊ እርዳታ ያዙ 27 የጭነት መኪኖች እንዳይገቡ ተደርጓል ከሚለው ወቀሳዎች ሰራዊታቸው በአባአላና አካባቢው ፈጸመ ስለተባለ ወታደራዊ ጥቃት ያሉት ነገር የለም። ከአሜሪካ ድምጽ ጋር ቆይታ የነበራቸው የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ ግን የእርዳታ ህል ወደ ትግራይ ያልገባበት ምክንያት ህወሓት በአካባቢው በቀሰቀሰ ወታደራዊ ትንኮሳና ጥቃት ነው ማለታቸው ይታወሳል። ሚኒስትር ዴታው እርዳታ የጫኑት ተሽከርካሪዎች ከመስተጓጎላቸው ባለፈ 50 ሺህ የሚጠጉ ነዋሪዎች ከቀያቸው መፈናቀላቸውን አያይዘው ገልጸው ነበር። የአፋር ብሔራዊ ክልላዊ መንግስትም ጉዳዩን አስመልክቶ ትናንት ባወጣው መግለጫ የሽብር ቡድን ሲል የገለጸው የታጠቀ ኃይል በኪልበቲ ረሱ ዞን የሚገኘውን የአፋር ክልል ወሰን ጥሶ በመግባት በአባአላ መጋሌና ሀሌ የሚገኙ በርካታ ንጹሃንን ለጉዳት ዳርጓል ብሎ ነበር። ስማቸውን ከመግለጽ የተቆጠቡት አስተያየት ሰጪ የህወሓት ኃይሎች አጠናክረው በቀጠሉት ጥቃት በሺዎች የሚቆጠሩ የአባአላና ዙሪያ ነዋሪዎች በአስቸጋሪ ሁኔታ ለመፈናቀል ተገደዋል ይላሉ።
ከአባአላ ቀጥሎ ረብቲ የምትባል ከተማ አለች እና ረብቲ አካባቢ ያለው ህብረተሰብ ቀድሞ ከአካባቢው መውጣት እንዳለበት ወሰኑና ከአካባቢው ወደ አፍዴራ በምትባል ከተማ በእግር እየተጓዙ ነው የሚገኘው። እንደምታወቀው የኛ አካባቢ በጣም በረሃማ ነው። በጣም ሙቀታማ አካባቢ ስለሆነ በእግር ከተጓዘ በኋላ ብዙ ነገር አስፈልገዋል። በተለይ ውሃ የማግኘት እድል ካላገኘ ያንን ሰውዬ ህይወት የማጣት ያለ ምክንያቱም በጣም ፀሐያማ አካባቢ ስለሆነ።
እየተፈናቀሉ የሚሄዱት የት አካባቢ?
ወደ አፍዴራ። ከረብቲ ቀጥሎ አፍዴራ የምትባል ወረዳ አለች። አፍዴራ ከረብቲ ቀጥሎ 120 ኪሎ ሜትር ነው። እንግዲህ 120 ኪሎ ሜትር በእግር ነው እየተጓዙ ያሉት። ምንም የተሽከርካሪ አቅርቦት የለም። 5 ኪሎ ሜትር 3 ኪሎ ሜትር ለመጓዝ በጣም ደግሞ ውሃ የሚያስፈልግበት አካባቢ 120 ኪሎ ሜትር ለመጓዝ ደግሞ ምን ያክል ግድር እንደሚደርሳቸው ማወቅ አያቀጣ።
አባላ ውስጥ በመንግስት ስራ የተዳደሩ እንደነበሩ ከመግለጽ ባለፈ ለደህንነታቸው እንደሚሰጉ በመጠቆም የስራ መስካቸውንም ስማቸውንም ከመጥቀስ የተቆጠቡ አስተያየት ሰጪ ደግሞ አባላ ላይ የተጀመረውን ጥቃት ተከትሎ ወደ ደሴ ለመፈናቀል መገዳዳቸውን ተናግረዋል።
በጣም አስቸጋሪ ነበር። ውሃ የለም፣ ምግብም የለም። 16 ቀን ሙሉ ያፈረሉ ይሄልና ሚኒሻ አንድ ቤት ስለነበርን ሰመንግስ ሰራተኞቹ ምግብ ማምጣውልን መጨረሻ ላይ ግን አጣጫው አስቸጋሪ ስለሆነ ለቀለ መውጣት ተገደለ። ያው ጦርነቱ በ9 ተጀምሮ በ24 ከዛው ተቸደ። ቤት ንብረት እዛው እንዳለው ነው ደምን የመጣው። ከላይ ከበር መሳሪያ ስለሚወረወር ያም በመፍራት ወደ ረብት የሚባል ሀገር ወጥቻለሁ። ከዛ ረብት ወጥቼ አንድ ቀን ካደርኩ በኋላ ወደ ዶጋያ ወጥቼ ደሴ አሁን ባለሁበት ደሴ ነው ያለሁት።
በተከፈተው ወታደራዊ ጥቃት የተፈናቀሉ ወገኖችን ለማገዝ ከአሜሪካን ሀገር የተላከ ድጋፍ ይዘው ከሰመራ ዩኒቨርሲቲ ጋር በመተባበር ከትናንት ወዲያ ለአባላ አጎራባች ወደ ሆነው ኤራርቲ ወረዳ ለመንቀሳቀስ ሙከራ ማድረጋቸውን የሚናገሩት ደግሞ የሰመራ ከተማ ነዋሪው መሐመድ አህመድ ናቸው። ለተፈናቃዮቹ የታሰበው እርዳታ ሳይደርስ ተፈናቃዮቹ ለዳግም መፈናቀል ተዳርገዋል ይላሉ አቶ መሐመድ።
አባላ መጀመሪያ በተፈጠረው ጦርነት ማህበረሰቡ ወደ ሁለት ዳይሬክሽን ነው የተበተነው። ከተማው ወደ ግራ ያሉት ወደ አባራህሌ ሲወጡ፣ በዚህ በኩል የቀረሩት ደግሞ ወደ ኤረብቲ መስመር ነው የወጡት። አሁን ወደ አባራህሌ በኩል ያሉትን እርዳታ ለማድረስ መንገዱ ስለተዘጋ በታች በኩል በእርታ አለ ተደርጎ ከአባራህሌ ገብቶ ነው ማስገባት የሚቻለው። የኤረብቲን ግን ቀጥታ ካፍሌራ የሚያገናኝ መስመር ስለነበረ ለእኛ መቅራቢያ ውስጥ ስለነበረ እኛ በመንገዳችን ተፈናቃዮቹ ያለበትን ሁኔታ ለማጥናት ነበረ ይሄድ ነው። እኛ በሰዓቱ እኛ ያመጣነው እርዳታና የማህበረሰቡ ቁጥር ሊጣጣምልን ስላልቻለ ያንን ስቶር ላይ አድርገን ድጋሜ ማለት በማህበረሰቡ በቦታ የነበሩ ማህበረሰብ ብዛት ልክ እርዳታ ለማሰባሰብና ጥረት ለማድረግ ነበረ ወደዚህ የተመለስነው። በሚያሳዝን ሁኔታ ግን እነዛ ሰዎች ያንን እርዳታ እንኳን ሳያገኙ ድጋሜ ተፈናቀሉ ማለት ነው። እነዛ ሰዎች አሁን ያንን ሳያገኙ በዛው ላይ ደግሞ በእግራቸው ነው የሚገርመኝ። ቦታው ወደ 300 ኪሎ ሜትር አካባቢ ነው ለሰማራ። ደግሞ ሙቀቱ 45 ዲግሪ ነው የሚደርሰው። ምንም አይነት መጠለያ ዛፍ ስር እንኳን ለመቀመጥ በማያስችል በጣም በረሃ የሆነ አካባቢ ነው ቦታው እና ህብረተሰቡ በጣም ከፍተኛ ችግር ውስጥ ነው የሚገኘው። በተለይ በእኛ አካባቢ አሁን ወንዶቹ አብዛኛው ምሽግ ላይ ስለሆኑ ሴቶችና ህፃናት ናቸው እየተጎዱ ያሉ።
በሌላ በኩል በአሁኑ ሰዓት ወደ አባአላም ሆነ ከአባአላ የሚደረግ የትራንስፖርት እንቅስቃሴ እንደሌለ የገለጹት የአካባቢው ነዋሪ በአስቸጋሪ ሁኔታ ነዋሪዎችን ከአካባቢው ለማውጣት ሙከራ አድርገው በነበሩ 3 ተሽከርካሪዎች ላይ በተሰነዘረ የከባድ መሳሪያ ጥቃት ተሳፍረው የነበሩ ሰዎች ላይ የሞትና የመቁሰል ጉዳት እንደደረሰ ተቆመዋል።
እስካሁን ወደ 8 የሚሆኑ ሰዎች ነው በመኪና አደጋ የሞቱት። እነሱም በተኮሱት ከባድ መኪና። ይሄ ምንድነው ሲቪሊያን ነው ከኤርቲ ወደ አፍሬራ የተፈናቀሉ ያሉ። እነሱም ከ30 ኪሎ ሜትር በመተኮሱት ከባድ መሳሪያ የተገለበጡ መኪናዎች ላይ የነበሩ ሰዎች ነው መነገረች።
አስተያየት ሰጪዎቹ ለተፈናቃዮቹ በቂ ድጋፍ እየደረሰ አለመሆኑን ገልጸው መንግስት ወራሪ ሲሉ የጠሯቸውን የህወሓት ኃይሎች እንቅስቃሴ በመቅታትና ወደ ኋላ በመመለስ ህዝቡ እርዳታ የሚያገኝበትን መንገድ እንዲያመቻች ጠይቀዋል። በተሽከርካሪዎቹ ላይ ስለደረሰው ጉዳትም ሆነ በእርዳታ አቅርቦት ዙሪያ ስለተነሳው ውስንነት ከክልሉ መንግስት በኩል ምላሽ ለማግኘት ያደረኩት ጥረት ለጊዜው አልተሳካም። እንዳገኘኋቸው ምላሻቸውን ይዤ ቀርባለሁ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
እናመሰግናለን። ይህ በእንዲህ እንዳለ ትናንት አመሻሽ ህወሓት ባወጣው መግለጫ ጥቃቱን የከፈተው የኤርትራ ቅጥረኞችን ይመስሉ ያላቸው ከእንግዲህ አፋርና የትግራይ ህዝቦች ወንድማዊ ግንኙነት ላይ ስጋት እንዳይሆኑ ለማምከን ነው ብሏል። የጥቃቱ ዓላማ ህወሓት ቀጥሎ ሲተነትን የጠላቶቻችንን ወታደራዊ አቅም ለማዳከም ከትግራይ አካባቢዎች ለማስወጣት በይዞታችን ላይ ጥቃት ለመሰንዘር እንደ መንደርደሪያ ሊጠቀሙባቸው ከሚችሉ በቅርብ ያሉ አካባቢዎች ለማራቅም ነው ብሏል። የትግራይ ጦር አፋር ውስጥ ለተራዘመ ጊዜ መቆየትም ሆነ ግጭቱ እየተባባሰ እንዲሄድ እቅድ የለውም ብሏል የህወሓት መግለጫ። መግለጫው አክሎም በመቶዎች የሚቆጠሩ ንጹሃን ያላቸውን የትግራይ ተወላጆችና ለዘብተኛ ያላቸውን የአፋር ተወላጆች መልቀቁን አመልክቶ የአፋር ክልል ፕሬዚደንትን በመቶዎች የሚቆጠሩ የትግራይ ተወላጆች ጭፍጨፋ ከሷል። ከአፋር ክልልና ከፌዴራል መንግስት እንዲሁም ከኤርትራ መንግስት በኩል የሚሰጡ ምላሾችን ለማግኘት ጥረት እያደረግን ነው። ምላሻቸውን ባገኘን ጊዜ እናቀርባለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። We'll be right back. ወደ ቀጣዩ ዘገባ ስንሻገር ዳዊት ድሪምስ ከህይወት ውጣውረድ የተማረውን ለበርካታ ወጣቶች በማጋራት የተሻለ የህይወት ግብ እንዲኖራቸው የሚያግዝ ወጣት ነው። በመጽሐፍና በምስሎች ከሚያቀርባቸው አነቃቂ ሐሳቦች በተጨማሪ የክህሎት ስልጠናዎችን ይሰጣል። ከአንድ ሚሊዮን በላይ ወጣቶችን የሙያ ክህሎት ትምህርቶች እንዲደርሳቸው እንዳደረገም ይናገራል። ለየት ያለ መጠሪያው ከምን የመነጨ እንደሆነ ከሚያስረዳበት ቆይታችን ይጀምራል።
ስሜ እንደሚታየው እኔ ዳዊት ድሪምስ ነው የምባለው። ዳዊት ድሪምስ የተባልኩበት ድሪምስ የአባቴ ስም ሳይሆን የእኔ ህልም ነው። የእኔ ዓላማ ሰዎች ትልቅ ህልም እንዲኖራቸው እና ህልማቸው ለማሳካት እንዲወጡ መርዳት ነው። ድሪምስ የእኔ ህልም ነው። ድሪምስ ማለት ዳዊት በርለንትለስ ኢትዮጵያን አፍሪካን ሞቲቬሽናል ስፒከር ነው ሲበተን ማለት ነው። ስለዚህ የእኔ ትልቅ ህልም ድሪምስ ነው፣ ወይ ደግሞ ኢትዮጵያና አፍሪካን መቀየር ነው።
እንግዲህ ዳዊት ሰዎችን ወደ መልካም መነቃቃት የሚያስገቡ ንግግሮችን በማድረግ እና የክህሎት ስልጠናዎችን በመስጠት ነው የምትታወቀው። ወደዚህ አገልግሎት እንድትገባ ያደረገህ ዋነኛ ምክንያት ምንድን ነው?
ስለዚህ እኔ በህይወቴ በጣም ብዙ ከባባድ ፈተናዎች በማልጠብቃቸው ሰዓት ገጥመውኛል። በመጀመሪያ ወደ ኢትዮጵያ ስገባ ከኢትዮጵያ ከመግባቴ በፊት በአስመራ ኤርትራ ሰራው የነበርኩ በሚታወቀው የነበሩ ቻለንጆች ወደ ኢትዮጵያ ስመጣ 3,000 ብር ብቻ ነው ይዤ የመጣው። ስለዚህ ከትልቅ ደረጃ ምሰራ የነበርኩ ገና ከዜሮ ከ3,000 መነሳት ነበረብኝ። ከሱ ተነስቼ ደግሞ በአንድ አመት ውስጥ የኮምፒውተር ስራዎች ሰራለሁ ብዬ የኮምፒውተር ስራዎች ጀመርኩ። ከዛ የካፌ ስራለሁ ብዬ የካፌ ስራ ጀመርኩ። ትላልቅ ግቦች አስቀመጥኩ እና በጣም ትልቅ ድርጅት አንድ ፎቅ ሙሉ ሳይሆን አንደኛ ፎቅ የአንድ ህንፃ ሙሉ ተከራይተን በትልቅ ደረጃ የሰራን ነበር። ከዛ ግን የ22 ጎላጎላ አካባቢ ያለ ፎቁ የነበረበት መቆፈር ጀምረና ለሶስት አመት እንደተቆፈረ 6 ወር ይፈጃል የተባለ የአስፋልት መንገድ፣ በዚህ 3 አመት በየወሩ በየ6 ወሩ በየ1 ወሩ አንድ ነገር እየጨመርኩ ማለት ነው ከባድ ኪሳራ ከሰብኩ የለ ኪሳራ እና በጣም በህይወቴ ተስፋ ቆረጥኩ። በዛ ሰዓት እያደረግኩት እጅግ በጣም መልካም ነገር ካለ ግን ጥናት ጀመርኩ። ህይወት ምንድን ነው? ለምንድነው የምንኖረው? ስኬት የሚባለው ምንድን ነው? እንዴት ነው ማሳካት የምንችለው? እንዴት ነው ህይወታችን መቀየር የምንችለው ብዬ ማጥናት ጀመርኩና ለዛ ሰዓት እያለቀስኩ ነበር። እኔ ምንድን ነው መጀመሪያ ከኤርትራ ዜሮ መጣ፣ አሁን ደግሞ ሌላ ገባሁ ብዬ ማለቅስ የነበርኩ ሳጠና በዓለማችንም ሆነ በሀገራችን ትልቅ ደረጃ የደረሱ ሰዎች የሆነ ሰዓት የተፈተኑበት፣ ያለቀሱበት፣ የወደቁበት፣ የከሰሩበት፣ የተቸገሩበት ሰዓት እንደነበረና ይህ የፈተና ሰዓት ሲቋቋሙት ግን ህይወታቸው ብቻ ሳይሆን በሀገራችን ትልቅ ደረጃ ማድረግ እንደቻሉ ነው የተረዳው። የእነሱ ታሪክ ሳጠና የኔ ፈተና አነሰብኝ እና ኦኬ፣ እንደዚህ ከሆነ በደንብ ማወቅ አለብኝ፣ አእምሮዬ መመገብ አለበት። አእምሮዬ ድሃ ስለሆነ ትክክለኛ እውቀት ስለሌለው ነው ይህ ሁሉ ተስፋ ምቆርጦ ያለሁ። ጥናት ጀመርኩ። ከዛ ጀምሮ እስከ ዛሬ ድረስ ጥናት አላቆምኩም። ምክንያቱ ያወቅ የተረዳሁት ነገር ካለ የሰው ልጆች አናውቅም፣ አለማወቃችን ነው የምናሸንፍበት መንገድ አለማወቃችን ነው ሁሌ እንደሚሸንፍ አሁን የሚያደርገን። እነዚህ ጥናቶች ሳጠናቸው ግን በውስጥ የተፈጠረ ምንድን ነው እንዴ ይሄ ምስቴማ ለእኔ ብቻ እንኳን የለበትም፣ ሁሉ ሰው ማወቅ አለበት። በቃ እኔ ብቻ ሳልሆን ያሰለጠንኳቸው ሰዎች በቃ እነዚህ እውቀቶች ያወቀ ሰው ማካፈል ይፈልጋል እና እኔ ደግሞ ማካፈል እፈልጋለሁ። ያየሁት ነገር ደግሞ ምንድን ነው አሁን በዩቲዩብ፣ በፌስቡክ፣ በሬዲዮ፣ በቲቪ እነዚህ ሼር አድርጋቸዋለሁ እና በጣም እንደኔ ተቸግረው የነበሩ ሰዎች ከሳቸው የነበረ ሰዎች እነዚህ መልእክቶች ሲሰሙ እነሱ ማሸነፍ እንደሚችሉ በቃ ደስ ሲላቸው ሲቀየሩ ተስፋ ሲያደርጉ ሳይ ደስ ይለኛልና በበለጠና በተሻለ መንገድ ደግሞ አሁን ማካፈል እፈልጋለሁ።
በአሁኑ ጊዜ በርካታ ኢትዮጵያን ወጣቶች በየዕለቱ የሚገጥማቸው ችግር አለ። አዎንታዊ አስተሳሰቦችና አርቆ ማለም በምን መልኩ ነው ከሚገጥሟቸው ችግሮች ሊታደጋቸው የሚችለው?
መጀመሪያ ወደ ህልም ስንመጣ ህልም የምናስቀምጥበት ዓላማ ስለደላን፣ ስለተመቸን፣ ነገሮች ስለተስተካከለ አይደለም። ህልም የሚያስፈልገው አሁን እናንተ ከአሜሪካ ነው የፕሮግራም የምታስተላልፉት እንደነገርከኝ፣ ለምሳሌ በአሜሪካ ማርቲን ሉተር ኪንግ ምንም ነገር ሁሉ ጨለማ እያለ ነው ትልቅ ህልም አለኝ ያለው እና የማንኛውም ትልቅ ደረጃ የደረሰ ሰው ትልቅ ህልም አለኝ የሚሉ ቃላቶች ባያወጣቸውም የሚታየው ነገር አለ። አንድ ሰው ጉድጓድ ሆኖ ፈተና ውስጥ ሆኖ ኪሳራ ሆኖ በሽታ ሆኖ በኮሮና ቫይረስም ሆኖ ሌላ መከራም የፖለቲካዊ የኢኮኖሚያዊ ቀውስ ሆኖ በዛ ችግር ውስጥ ትልቅ ህልም አለን ይችላል። አሁን ትልቅ ህልም ያለው ሰው ጠዋት ተነስቶ ስለ ችግር አያለቅስም፣ በችግር አይሸነፍም፣ ተኝቶ አያረፍድም። ጠዋት ተነስቶ ያ ህልም ለማሳካት ትልቅ ህልም የሌለው ሰው ግን ጠዋት ይነሳልና እንደ ሁኔታ ነው። በዓል ከሆነ አዲስ አመት ከሆነ የሆነ ሰው የሆነ ነገር ሰጣለሁ የገንዘብ ሰጣለሁ ከተባለ ደስ ነው የሚለው። ግን በፈተና ከተጀመረ በመከራ ከተጀመረ ያለቅሳል። መተኛት ነው የሚፈልገው፣ መዝናናት ነው የሚፈልገው፣ ማረፍ ነው የሚፈልገው። ትልቅ ህልም ያለው ሰው ቀኑ መልካም ይሁን አይሁን፣ ኢኮኖሚያዊ ቀውስ ይኑር አይኑር፣ ፖለቲካዊ ረብሻ ይኑር አይኑር፣ ህይወትን ለመቀየር ቤተሰቡን ለመቀየር ከዛ አልፎም ሀገሩን ለመቀየር ጠዋት ተነስቶ ህልሙን ለማሳካት ይወጣል። መከፈል ያለበት መስዋዕትነት ደግሞ ያለምንም ድርድር ይከፍላል። ስለዚህ አብዛኛው ጊዜ የሚጠየቁ ጥያቄዎች ዳዊት የምታስተላልፈው መልዕክት ደስ ይላል፣ ግን እኔ ብር የለኝም፣ እኔ ሰው የለኝም፣ እኔ ትምህርት የለኝም፣ እኔ እንደዚህ ችግር አለብኝ። አዎ እሱ ችግርህ ነው። አሁን ምጠይቅ ያለው ችግር ሳይሆን ምን መሆን ትፈልጋለህ፣ ምን ማድረግ ትፈልጋለህ፣ የት መድረግ ትፈልጋለህ፣ በግል በስራ ደረጃ ምንድን ነው ማሳካት የምትፈልገው፣ በቤተሰብ በሀገር ደረጃ በአህጉር ደረጃ ምን ለውጥ መፍጠር ትችላለህ ነው የኔ ጥያቄ። እና ሰው አላማው ሲወስን፣ ህልሙ ሲወስን፣ ግቡ ሲወስን፣ የት መሄድ እንደሚፈልግ ሲወስን፣ እነዛ ችግሮች አሸንፎ የተሻለ ደረጃ መድረስ ይችላል።
ዳዊት፣ ቀደም ብለህ ከጠቀስከው ጋር የሚሄድ በአሁኑ ጊዜ በርካታ ወጣቶች ራሳቸውን የተሻለ ቦታ ለማድረስ እየጣሩ ይገኛሉ። በሌላ በኩል ደግሞ በግጭቶችና በማህበራዊ መገናኛ ንትርኮች ውስጥ ጊዜያቸውን የሚያሳልፉም አሉ። መሰል ስልጠናዎች እነዚህን ሁኔታዎች ለመቀየር ምን ያክል ኃይል አላቸው?
እኔ አሁን በዚህ 3-4 ዓመት ውስጥ እስከ 1.5 ሚሊዮን ሰዎች የማሰልጠን መብት አግኝቻለሁ። በቃ አንድ የተረዳሁት ነገር ሁሉ ሰው መልካም ነው፣ ሁሉም ሰው ጥሩ ነው፣ ሁሉ ሰው ድንቅ ነው። ምክንያቱም ሁላችን የፈጣሪ ልጆች ነን። ግን ትልቁ ችግራችን አለማወቅ ነው። በፍቅር በሰላም ወሬ ትተን፣ አላስፈላጊ የሶሻል ሚዲያ ረብሻ ትተን፣ አላስፈላጊ ግጭት ትተን፣ የሚለያየን ነገር ትተን፣ በፍቅር በአንድነት በሰላም መስራት የምንችልበት ትክክለኛ ምግብ የአእምሮ ምግብ ሲመገብ ሰው ማለት ነው በቃ ይቅርታ ተጠያይቆ ደስ ብሏቸው ከዚህ በኋላ ትልቅ ለውጥ እናመጣለን፣ ሀገራችን መቀየር እንችላለን፣ ሀገራችን ብትቀየርን እኛ ነው መቀየር ያለብን፣ ሀገሬ እንድትቀየር እኔ ነው መቀየር ያለብን፣ ከማንም አልጠብቅም ብሎ ነው የሄደ እና በተግባርም እንዳየሁት እዛ ብቻ ሳይሆን የተለያዩ የመንግስት ተቋሞች፣ የክልል ተቋሞች፣ ባንኮች፣ ሆቴሎች ያየሁት ስልጠና ሰው አለማወቅ ነው። ሰው በፍቅር የሚያሸንፍበት መንገድ በሰላም ያለ ሙስና ያለ ማጭበርበር የሚያሸንፍበት መንገድ እንዳለ ካወቀና በዛ ደግሞ ካመነ እምነት ካለው መሄድ አይፈልግም ወደ ረብሻ።
ዳዊት ድሪምስ፣ የአነቃቂ ንግግሮች አቅራቢና የሙያ ክህሎት አሰልጣኝ፣ ለነበረን ቆይታ በእጅጉ አመሰግናለሁ። ዳግም እንገናኛለን። ለአሁኑ መልካም ምሽት ይሁንልህ።
አመሰግናለሁ። መልካም ምሽት።
ጋቢና ቪኦኤ ከአሜሪካ ድምፅ መቀጠሉ መደመጡን ይቀጥላል። በመቀጠል ወደ ደቡብ አፍሪካ እንሻገራለን። በአፍሪካ የኮቪድ-19 ወረርሽኝ ስርጭት ግርሻ አሁንም እየበረደ መሆኑን ከሰሞኑ የወጡ ጥናቶች ያመላክታሉ። ይሁንና እስካሁን ድረስ ኢትዮጵያን ጨምሮ በመላ ሀገሪቱ እየተሰጠ ያለው ክትባት እንዲሁም የሰዎች ክትባቱን ለመውሰድ ያላቸው ተነሳሽነት በጣም አነስተኛ ነው። በኮቪድ ግርሻ እጅግ በተጎዳችው ደቡብ አፍሪካም የተከተቡ ሰዎች ቁጥር አነስተኛ ነው። ይህን ተከትሎም ተቋማት ሰራተኞቻቸውን ለማስከተብ የተለያዩ የሽልማት መርሃ ግብሮችን እያሰናዱ በመቀስቀስ ላይ ይገኛሉ። የሊንዳ ጌፍታሽን ዘገባ ኤደን ገረመው እንደሚከተለው ታሰማናለች።
በደቡብ አፍሪካ በሺዎች የሚቆጠሩ የኮቪድ-19 የክትባት ጣቢያዎች ቢከፈቱም የተገልጋዮች ቁጥር ግን ቀንሷል። ባለፈው ዓመት ነሐሴ ወር ላይ በሳምንት 1 ሚሊዮን የሚሆኑ ተገልጋዮችን ሲያስተናግዱ የነበሩት ጣቢያዎች አሁን ላይ 150,000 ሰዎችን ወደ መቀበሉ ወርደዋል። ሀገሪቱ መንግስት 67% የሚሆነውን ህዝብ እንደ አውሮፓውያን አቆጣጠር በ2021 ዓ.ም አስከትባለሁ ብላ ካወጣችው እቅድ ተንሸራታለች። ፍሎረንስ ስሞሴን የፓርክሀርስት ክሊኒክ የተሳሳቱ መረጃዎች ለመዋጋት ሰዎች እንዲከተቡ ያበረታታል ይላሉ።
Providing more health education to our community. For why vaccinate? What is the importance of vaccination?
ኩባንያዎች ከቀስቀሳም ያለፉ እርምጃዎችን እያደረጉ ነው። ዲስከቨር በደቡብ አፍሪካ ግዙፉ የመድህን ተቋም ነው። ይሄ ኩባንያ ደንበኞቹን ዲከተሙ ተመላሽ ገንዘቦችንና የሽልማት ነጥቦችን ህይወት መድህን ዋስትናቸው ላይ እንዲያገኙ በማድረግ ያበረታታ ይገኛል። በተጨማሪም ከመስከረም ወር ጀምሮ 11000 የሚደርሱ ሰራተኞቹ እንዲከተሙ መመሪያ አውጥቷል። ይህን ተከትሎም የሰራተኞቹ ክትባት ከ22% ወደ 94% በሶስት ወራት ጊዜ ውስጥ ብቻ ጨምሯል። ሮናልድ ዌለን ዋና የንግድ ጉዳይ ባለሙያ ናቸው።
Discovery is well versed and
የባህሪ ጥናትን በተመለከተ ዲስከቨሪ እጅግ ብዙ ስራዎችን በአመታት ውስጥ ሰርቷል። ጥቅማጥቅሞችና ሽልማቶች ሰዎችን በአንድ የተለየ መልኩ የባህሪ ለውጥ እንዲያሳዩ እንደሚያግዙ አይተናል። ነገር ግን ይህን መሰል የባህሪ ለውጦች እስከሆነ ቦታ ብቻ ነው የሚያደርሱት። አንዴ እስከ 70% ካስከተብን ከዚያ በኋላ ፍጻሜው ላይ ጠንከር እንላለን።
ሮናልድ ሰራተኞቹ ወደ ስራ ገበታቸው ሲመለሱ መከተባቸው የደህንነት ስሜት ስለፈጠረባቸው መደሰታቸውን ይገልጻሉ። ይሁንና 2-3% የሚሆኑ ሰራተኞች በእንቢተኝነታቸው ጸንተዋል። ኩባንያው መሰል ህጎችን ሲያወጣም የግለሰቦችን መብት እየተጋፋ ነው በሚል ፖሊሲውን የተመለከቱ የህግ ጥያቄዎችን ተነስተዋል። ይሁን እንጂ ሀገሪቱ ይህን ሁኔታ እንዴት እንደምታየው እስካሁን ድረስ አልታወቀም። ሳፉራ አብዱልከሪም ግን ከግለሰቦች ጥቅም ይልቅ የቡድኖች ጥቅም ይልቃል ይላሉ።
We know from previous cases during the pandemic that these competing community rights
ከባለፈው የወረርሽኝ ተሞክሯችን የማህበረሰብ ጤናና ህይወትን ስናይ የግለሰቦች ጤናን አደጋ ላይ የሚጥሉ ነገሮች በተለይም በኮቪድ-19 ወቅት በተለየ መልኩ ይታያሉ። ስለዚህም ደቡብ አፍሪካ ይህን ጉዳይ ህገ መንግስታዊ አድርጋ ደንብ ታወጣለች።
ከዚህ በኋላም ሀገሪቱ በግድ በልመና ያገኘችው ክትባት ያገልግሎት ጊዜ ያልፋል። ባለፈው ህዳር ወር ላይም የደቡብ አፍሪካ መንግስት የጆንሰን ኤንድ ጆንሰንና የፋይዘር ክትባቶችን አስወግዷል። በዛው በተመሳሳይ ወርም የሀገሪቱ ፕሬዝዳንት ሲሪል ራማፎሳ ሰፊ የሆነ የግዳጅ መመሪያ በሀገር አቀፍ ደረጃ እንደሚኖር አስጠንቅቀዋል። ሳፉራ አብዱልካሪም በድጋሚ
We've reached a point where our supply of vaccines outstrips
የክትባት አቅርቦታችን ከፍላጎት በላይ የሆነበት ደረጃ ላይ ደርሰናል። ሁሉም ህዝብ ደህንነቱ እንዲጠበቅና ያሉን ክትባቶች በሙሉ ለመጠቀም ፍላጎቱ እንዲያድግ ማድረግ መቻል አለብን።
ሳፉራ ታዲያ ወደ ክሊኒኮች ለመሄድ መጓጓዣዎች ከቀረቡና ሰዎች ከስራ የሚወጡበት ፍቃድ እንዲያገኙ ከተደረገ ክትባቱን ለማሳለጥ ግዳጅ ማድረጉ ትልቅ ሚና ይኖረዋል ይላሉ።
እደንን አመሰግናለን። ወደ መጨረሻው ዘገባ ስንሻገር ደቡብ ሱዳን በማህበረሰቦች መካከል ርቀት ለመፍጠር ያለመ ስፖርታዊ ውድድር ዘንድሮ ማስተናርታለች። የሺላ ፖኒን ዘገባ እንደሚከተለው እናቀርብላችኋለን። ኦሎምፒኮ የተከፈተው ተወዳዳሪዎች ከአካል ጉዳት ይጠበቁ ዘንድ የሃይማኖት አባቶች ባቀረቡት ምርቃትና ኃይል ከተፈጥሮ ይመጣል የሚለውን በሚወክል የፍየል ገጸ በረከት ነው። ይሄ የቤጂንግ የክረምት ኦሎምፒክ አይደለም፣ በደቡብ ሱዳን ሰሜናዊ ክፍል የሚደረገው የትዊች ኦሎምፒክ እንጂ። በየአመቱ በጥር ወር የሚደረገው 2 ሳምንታት የሚረዝመው ውድድር ከ6 ማህበረሰቦች የመጡ አትሌቶች ይሳተፉበታል። በተለመዱ የኦሎምፒክና የቡድን ስፖርቶች አላማው ማህበረሰባዊ ወይንም የጎሳ ግጭትን መቀነስ ነው። እጅ ኳስ ተጫዋቹ ሪንግ አግዌክ ሪንግ የጎሳ ግጭትን ገፈት ቀምሷል።
በግንቦት ወር ከብቶቻችንን ሊነዱ መጡ። ከብቶቹን ለማዳን ጥረት በማደርግበት ሰዓት በጥይት ተመታው። በስተመጨረሻ ግን ከብቶቼን ለማስመለስ ቻልኩ። አሁንም ከነጉዳቴ ነው በዚህ ውድድር ተሳታፊ የሆንኩት። ውድድሩን የአንድነታችን ምክንያት አድርጌ መለከተዋለሁ።
ሃያኛ ዓመቱን ዘንድሮ ባስቆጠረው ውድድር ላይ 700 ተወዳዳሪዎች ተሳትፈዋል። ውድድሩ ከስፖርቱ በዘለለ ኮቪድ-19ን፣ ኤችአይቪንና ውሃ ወለድ በሽታዎችን የተመለከቱ የጤና መረጃዎችም ይሰራጩበታል። የትዊች ኦሎምፒክ መስራች አኪል ማሌዝ ባንጎል የውድድሩን ዓላማ እንዲያስረዳሉ።
ሰላም ያለ አጀንዳ አይመጣም። ሰዎች ከመጥፎ ተግባራት በሚያርቃቸው ጉዳይ ካልተጠመዱ በስተቀር ሰላማዊ ሆነው እንዲቆዩ መንገር አይቻልም። ከወጣቶች ጋር የምንነጋገርበት መስተጋብር የምንፈጥርበት ስፍራ ለመገንባት እየጣርን እንገኛለን።
ደቡብ ሱዳን ከ11 ዓመታት በፊት ነጻ ሀገር በመሆን ያለም ወጣቷ ሀገር ሆናለች። ሙሉ ሰላም ግን አግኝታ አታውቅም። የትዊች ኦሎምፒክ ማህበር ጻፊ ቾል አቺንግ ወጣቶችን በውድድሩ ማሳተፍ ግጭቶችን ለማስቆም ያስችላል ይላሉ።
In South Sudan, the crisis of 2013 and 16
በደቡብ ሱዳን የጎርጎሮሲያኑ 2013 እና 2016 ቀውሶች የተባባሱት ወጣቶች ስለተሳተፉባቸው ነው። ወጣቶች እንዲን በመሰሉ እንቅስቃሴዎች ባይሳተፉ ፖለቲከኞችን ተከትለው ጦርነቱን ለማፋፋም ባያስቡስ?
እነዚህ የደቡብ ሱዳን አትሌቶች ግን ስፖርታዊ ጦርነትን መርጠዋል። የመረ ጦርነት ውስጥ አሁንም ድረስ ያሉ እኩዮቻቸው መሳሪያ ጥለው ለስፖርታዊ ክብር እንዲከላከሏቸው ይሻሉ። አብራችሁን ስላመሻችሁ በእጅጉና አመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።